ሐምወይ አዲስ አበባ ሐወይ አራዳ ሆይ አገርም እንደ ሰው ይናፍቃል ሆይ አገርም እንደ ሰው ይናፍቃል ሆይ አራዳ አራዳ
ለዮቶና ለንብረቶ አስተማማኝ ዋስትና መስጠት አለኝታ የሆነው ኒያላ ኢንሹራንስ አክሲዮን ማህበር ቀደምት አባቶቻችን ያበረከቱት ተጋድሎና አስተዋጽኦ ለአሁኑም ሆነ ለሚቀጥለው ትውልድ እንዲተላለፍ ማሰብ ይህን ትዝታ ዛራዳ የተሰኘ ዝግጅት በሸገር ኤፍኤም 102.1 ስፖንሰር አድርጎ ሲያቀርብ ከፍተኛ ደስታ ይሰማዋል።
ታላቅ የምስራች!
ወደ ውጭ ሀገር ለጉብኝት ለጸሎት እንዲሁም ለሥራ ጉዳይ ለምትጓዙ መንገደኞች በሙሉ
ጉዟችሁ የተሳካና እንከን የለሽ እንዲሆንላችሁ እየተመኘን በአይነቱ ልዩ የሆነውንና በብቸኝነት በመናቀርበው ዓለም አቀፍ የመንገደኞች የጉዞ ዋስትና አገልግሎት ተጠቃሚ እንድትሆኑ ስንጋብዝ በደስታ ነው።
የጉዞ ሽፋኑ ከሸንገን አገሮች በተጨማሪ ወደ አሜሪካ፣ ካናዳ፣ አውሮፓ፣ ኤዥያ፣ አውስትራሊያና አፍሪካ ከምታደርጓቸው ዓለም አቀፍ ጉዞዎች ጋር በተያያዘ በድንገተኛ ህመም፣ በሻንጣ መጥፋት፣ በአውሮፕላን መዘግየት እንዲሁም በሌሎች አልታሰቡ ድንገተኛ አደጋዎች ምክንያት በባዕድ አገር ሊያጋጥማችሁ የሚችል መጉላላትን ከወዲሁ ለመቅረፍ ታስቦ በልዩ ሁኔታ የተዘጋጀ ነው።
በተለይ በአሁኑ ጊዜ ወደ ኢየሩሳሌም ለጸሎት የምትጓዙ መንገደኞች የእድሉ ተጠቃሚ እንድትሆኑ በአክብሮት እንጋብዛለን።
ልብ ይበሉ፣ ከእንግዲህ ወዲህ ከቪዛና የአይሮፕላን ትኬቶ በተጨማሪ ሊያስቡበት የሚገባው ብርቱ ጉዳይ ቢኖር የኒያላ ኢንሹራንስን የመንገደኞች የጉዞ ዋስትና መግዛቱን ነው።
ለበለጠ መረጃ በስልክ ቁጥር 0116639065 ይደውሉልን።
መልካም ጉዞ። ኒያላ ኢንሹራንስ አክሲዮን ማህበር።
በተከታታይ ሳምንታት የብላታ መርሲያ ዘን ትዝታዎች ስናቀርብ ቆይታችን ይታወሳል። ዛሬ ብላታ መርሲያ ዘን ጽፈውት ልጃቸው አቶ አማሃ መርሲያ ዘን አዘጋጅተውት በአዲስ አበባ ዩኒቨርሲቲ ፕሬስ ከታተመ መጽሐፋቸው ላይ ጥቂት ገጾች አብረን እንመለከታለን። ይህን መጽሐፍ ለጻፉትም ለህትመት እንዲበቃ ላደረጉትም ለአሳታሚ ድርጅቱም በኒያላ ኢንሹራንስ አክሲዮን ማህበር በእናንተ በአድማጮቻችንና በእኛ በአዘጋጆቹ ስም ከበሬታ ያዘለ ልባዊ ምስጋና እናቀርባለን።
ወይ አዲስ አበባ ወይ አራዳ ሆይ አገርም እንደ ሰው
ዳግማዊ ምኒልክ ህመም እየጸናባቸው መሄዱን ስለተረዱት ከልጃቸው ከወይዘሮ ሸዋ አረጋና ከራስ ሚካኤል አሊ የተወለደውን ልጅ ኢያሱን የልጅ ልጃቸውን ወራሴ መንግሥት ማድረጋቸውን በግንቦት 10 ቀን 1901 ዓ.ም ለሕዝብ በአዋጅ አስታወቁ ይላሉ ብላታ መርሲያ ዘን ወልደ ቂርቆስ። በዚሁ ጊዜ ዳግማዊ ምኒልክ ራስ ተሰማ ናደውን ለልጅ ኢያሱ ሞግዚትና እንደራሴ አድርገው ሾሟቸው። ጥቂት ቆይተውም በሐምሌ 18 ቀን ራስ ቢትወደድ የሚል የማዕረግ ስም ጨመሩላቸው። ከዚህ በኋላ ራስ ቢትወደድ ተሰማ በበዓል ቀንና በፍርድ ችሎት በአዳራሽ ክብርም ላይ ልጅ ኢያሱን በክብር ቦታ እያስቀመጡ ለሕዝብ እንዲታዩና ከሕዝብ ጋር እንዲለማመዱ አደረጉ። ራስ ቢትወደድ ተሰማ እንደራሴና ሞግዚት መሆናቸው በአዋጅ ከተነገረ በኋላ እቴጌ ጣይቱ በጃንሆይ በአጼ ምኒልክ ስም ሹምሽር እያደረጉ የመንግሥቱን ሥልጣን በእጃቸው አድርገው ይሠሩበት ነበር። ይህን የመሰለው የእቴጌይቱ ሥራ በእንደራሴው ዘንድ የማይወደድ ሆነ። ሹመቱ የተሰጣቸው ሰዎች ምንም እንኳን ለሹመቱ የተገቡም ቢሆኑ እቴጌይቱ በፈቃዳቸው ብቻ በመፈጸማቸው የነገሩ ሁኔታ እንደራሴውን ቅር አሰኘ። ግንቦት 8 ቀን 1901 ዓ.ም ልጅ ኢያሱ ወይዘሮ ጽጌ ሮማንን በተክሊል አግብተው በሰርግ ተዳሩ። የጋብቻውም ሥርዓት በዳግማዊ ምኒልክ ቤተ መንግሥት በክብር ተፈጸመ። ወይዘሮ ጽጌ ሮማን መንገሻ በኋላ ስማቸው ተለውጦ አስቴር መንገሻ ተብሏል። እርሳቸውም ከአጼ ዮሐንስ ልጅ ከራስ መንገሻና ከራስ ወሌ ብጡል ልጅ ከወይዘሮ ከፈይ የተወለዱ ናቸው። በዚህ ጋብቻ ጊዜ የልጅ ኢያሱ ዕድሜ 12 ዓመት ከ3 ወር ሲሆን የሙሽራይቱ የጽጌ ሮማን ዕድሜ 6 ዓመት ያህል ነበር። ወይዘሮ ጽጌ ሮማን መንገሻ ምንም እንኳን ቢዳሩ ገና ሕፃን ስለሆኑ በሞግዚት እንዲያድጉ ተመከረና በአክስታቸው በወይዘሮ ገሰሰች ዘንድ ልዩ ቤት ተሰርቶላቸው በክብር ተቀመጡ። እንዲሁም ደግሞ በዚሁ ዓመት እቴጌ ጣይቱ የወንድማቸውን የራስ ወሌን የልጅ ልጅ ወይዘሮ አልማዝ መንገሻን ለፊታውራሪ ታየ ጉልላት የድረውላቸው የሰርጉ ሥነ ሥርዓት በቤተ መንግሥቱ ተከበረ። ራስ ቢትወደር ተሰማ በትግይት አይቱ በኩል የሚደረገውን የስልጣን ሽሚያስ ከዛሬ ታግሰውት ቆይተው ነበር። አሁን ግን ሊታገሱት ስላልቻሉ ከጦር ሚኒስትሩ ከፊታውራሪ ሀብተ ጊዮርጊስ ጋር በቆይታ ተነጋግሩበትና እቴጌ መንግስቱን ስልጣን ጨብጠው ሹምሽር እያደረጉ የሚፈጽሙትን ተግባር ለማስቀረት ተስማሙበት። ከዚህ በኋላ የስልጣን ትግል እየጸና መሄድ ጀመረ። መሃል ሰፋሪ የሚባለው የመንግስት የጦር ኃይል በእቴጌ ጣይቱ ላይ አድማ መቋጠር ያዘ። የአድማው ዓላማ ባጭሩ እቴጌ በመንግስት ሥራ ላይ አይግቡብን፣ እንደ ራሴው ብቻ ያስተዳድሩን የሚል ነው። በዚህን ጊዜ ለአድማው አፈጉባኤ ሆነው የተነሱት ደጃዝማች ገብረስላሴ ባሪያ ጋብርና እነ ደጃዝማች ደምሰው ነሲቡ እነ ቀኛዝማች ወሰኔ ትርፌ ነበሩ። ይሁን እንጂ በውስጠ መንገድ የአድማው መሪ እንደ ራሴው ራስ ቢትወደድ ተሰማ ናቸው እያለ ተራው ሕዝብ በሐሜት አሽሟጠጠ። መሃል ሰፋሪ ማለት ምን እንደሆነ መግለጫ ለመስጠት እዚህ ላይ ጥቂት ቃል ጣልቃ ገባለሁ ይላሉ ብላታ መርስ ያዘን ወደ ቂርቆስ። መሃል ሰፋሪ ማለት በቤተ መንግሥቱ በልዩ ልዩ የሥራ ክፍል ላይ የሚገኙት ሻለቆችና ሻምበሎች፣ በእነሱም ስር ያሉት ሹማምንትና ጭፍሮች ጭምር መሃል ሰፋሪ ይባላሉ። ቤተ ደንቡ ብዙ ስም አለው። ለምሳሌ ፈረስ ዘበኛ፣ ጠመንጃ ያዥ፣ ጋሻ ጃግሬ፣ ባልደራስ፣ ውሃ ስንቁ፣ ራስ ጌቤት፣ ጠጅ አሳላፊ፣ እንጀራ አሳላፊ፣ ፋናዋጊ ይባላል። እነዚህንና እነዚህን የመሳሰሉት ሁሉ በአንድነት ሲጠቀለሉ መሃል ሰፋሪ የተባለ ስም ያገኛሉ። በጠቅላላው አነጋገር መሃል ሰፋሪ የተባለ ስም በየዳር አገር የሚገኘውን የመንግሥት ጦር ሁሉ የሚጨምር ነው። ለምሳሌ ባሩድ ቤት፣ ወርዋሪ፣ ነፍጠኛ፣ ጎንደር የሚባለው የመንግሥት ጦር ሁሉ በዚህ ስም ይጠራበታል። በቀድሞ ጊዜም ስሙ ይለዋወጥ እንጂ የኢትዮጵያ ነገሥታት በዚሁ ዓይነት የተቋቋመና በአድማ የሚያስቸግር ጭፍራ ነበራቸው። በአጼ ዘርዓ ያዕቆብ ዘመን ቁርባን የተባለው ጭፍራ፣ በአጼ መልአከ ሰገድ ዘመን ጊዮርጊስ ኃይሌ፣ ስሉስ ኃይሌ የተባለው ጭፍራ፣ በናዲያም ሰገድ ኢያሱ ጊዜም ውላጆች ተብሎ የሚጠራው ጭፍራ የዚሁ ተመሳሳይ ነው። መሃል ሰፋሪ የተባለው ስም የወጣውም በአጼ ምኒልክ ዘመነ መንግሥት ነው። እቴጌ ጣይቱ የአድማውን መጀመር ምንም እንኳን ቢሰሙ የሹምሽር ሥራቸው በዚያ ጊዜም አልተቋረጠም። ለምሳሌ ደጃዝማች ተፈሪ መኮንን የአባታቸውን አገር ሐረርጌን የተሾሙት በዚያው በአድማው ሰሞን በየካቲት 24 ቀን 1902 ዓ.ም ነው። መሃል ሰፋሪም ከጥር ጀምሮ እስካሁን ድረስ አድማውን የሚቋጥረው በከፊል በከፊል እየሆነ በገለልተኛ ስፍራ እየተሰበሰበ ነበር። አሁን ግን ከየካቲት መጨረሻ አንስቶ ስብሰባው በይፋ ሆነና የራስ ወልደ ጊዮርጊስ መስክ ተብሎ በሚጠራው ሰፊ ሜዳ ላይ በአንድነት ይሰበሰቡ ጀመር። አሁን ማናቸውም ንግግር በግልጽና በድፍረት ሆኗል። ፉከራም ተጨምሮበት ነበር። ስብሰባው በዛው ሜዳ እስከ መጋቢት 11 ቀን ሲቀጥል ሰነበተና በመጨረሻም አንድ የጉባኤ ውሳኔ ተዘጋጀ። ቃሉም ይሄ ነው። እቴጌ ጣይቱ በሹምሽርና በማናቸውም የመንግሥት ሥልጣን አይግቡብን። የቀድሞ ግዛታቸውን ይዘው ባለቤታቸውን ጌታችንን ጃንሆይን ያስታሙልን። የመንግሥቱ ሥልጣን ግን ጃንሆይ በሰጡን በእንደራሴው በራስ ቢትወደድ ተሰማ እጅ ሆኖ አልጋ ወራሻችንን ልጅ ኢያሱን እያሳደጉ ያስተዳድሩን የሚል ነው። ይህ የጉባኤ ውሳኔ የሕዝብ ቃል ተብሎ በሊቀ ጳጳሱ በአቡነ ማቴዎስ በኩል ለእቴጌ ጣይቱ ተላከ። እቴጌ ጣይቱም ቃሉን ከሰሙ በኋላ ተቆጥተው በእንደራሴው ላይ ብዙ የብስጭት ቃል ተናገሩ። በዚህን ጊዜ እቴጌ ጣይቱ ዘመዶች እነ ደጃዝማች አያሌ ብሩ በየቤታቸው ግቢ ተሰልፈው ሽለላ ማሸለል ጀመሩ። ስለዚህም ሽብር ሊነሳ ነው ተብሎ ስጋት ሆነ። ከዚህ በኋላ መሃል ሰፋሪ መጋቢት 12 ቀን ሰኞ በሊቀ ጳጳሱ በአቡነ ማቴዎስ ግቢ ተሰበሰበና ግዝቱን ይፍቱን ሲል ጠየቀ። መሃል ሰፋሪ በሊቀ ጳጳሱ ግቢ በተሰበሰበበት በዚህ ቀን የእቴጌ ጣይቱን ስም እየጠቀሰ በግልጽና በድፍረት ይቃወም ነበር። ከዚህም የተነሳ በእቴጌ ጣይቱ ወገኖችና በእንደራሴው በራስ ቢትወደድ ተሰማ ወገኖች መካከል አምባጓሮ ሊነሳ ተቃርቦ ነበር። እቴጌ ጣይቱ በዚህ ጊዜ የነገሩን መክረር ተመልክተው በደል ተሰራብኝ የሚሉትን የሚገልጽ ደብዳቤ አጽፈውና በማኅተማቸው አትመው በአዲስ አበባ ላሉት ለታላላቆቹ አድባራት ላኩ። ይህ ብቻም ሳይሆን በአዲስ አበባ ላሉት የውጭ አገር መንግሥታት እንደራሴዎችም ላኩ። በተለይ ለእንግሊዝ መንግሥት እንደራሴ ነገሩን ዘርዝረው ጽፈውለት ነበር። እቴጌ ጣይቱ ለፈረንሳይ መንግሥት ሚኒስትር ለሙሴ ሻር፣ ለኢጣሊያ መንግሥት ሚኒስትር ለሙሴ ኮንታሊ፣ ለጀርመን ሚኒስትር ለሙሴ ሺለር፣ ለመስኮብ መንግሥት ጉዳይ ፈጻሚ ለሙሴ ጆንስኪ እንደዚህ አይነት ተመሳሳይ ደብዳቤ ልከው ነበር ይላሉ መርሲ ያዘን ወልደ ቂርቆስ።
ይድረስ ካለቃ ወልደ ማርያም ማህበሩ ከገብርኤሎች፣ ካለቃ ኃይለ ማርያም ከጊዮርጊስ ማህበር፣ ከመንበረ ፀሐይ ከእንጦጦ ካህናት፣ ከኡራኤል ማህበር፣ ከሩፋኤል ማህበር። እኔ የሃይማኖት እህታችሁ ነኝ። 5 ወር ሙሉ ጌታችንን ሳስተምም ከቤተ ክርስቲያን ከስዕል ቤትም ደርሻ አላውቅም። አይናቸውን እያየሁ ሳስተምም አሁን ወታደሩ ሁሉ አድሞ ከመንግስት ሥራ አይግቡ፣ ከባዶ ቤት ይቀመጡ፣ ከርሷ ዘንድ ይደረሳችሁ ለርሷ ይታዘዛችሁ ብለው አቡነ ማቴዎስ በቀደም ትናንትና ሲገዝቱ አሉ። ድፍን ሸዋ አለ ክፋት ያጣተኛ አድርጎ ሲፈርድብኝ አለ። ይሄ ሁሉ ሰው የወገን ረኛ ሳይቀር ኃጢያተኛ አድርጎኝ እንደዋለ እንደሰማችሁት ነው። አሁንም የኔ ወገን የሃይማኖት ወንድሞቼ እናንተ ናችሁና በፈሰሰ ደሙ በተሰቀለው አምላክ በሶስቱ ስላሴ ይጃችኋለሁ። ቤተክርስቲያንም አይከፈት ጾመ ድጓም አይቆምብኝ በስመ አብም እንዳይባልብኝ። ስዕል መስቀል ይዛችሁ ከህዝቡ ለያይታችሁ አገሬ እንድገባ አድርጉልኝ። እናንተም ማዕረጋችሁ ከሰለስቱ ምዕትና ከሐዋርያት አንስም። መጋቢት 13 ቀን 1902 ዓመተ ምህረት አዲስ አበባ ተጻፈ። ይድረስ ከክቡር የእንግሊዝ መንግስት ባለሙሉ ስልጣን ሚኒስትር፣ ሰላም ላንተ ይሁን። እኔም በመሬቱም በምኑም ብንጣላ ለሀገሬ ስል ነው እንጂ እናንተን ለማስቀየም ብዬ አይደለም። ይህንንም አገሬን መውደዴን እናንተም አትጠሉትም። ነገር ግን አሁን ንጉሥ ሲታመሙ ጊዜ ህዝቡ መንግስት ሥራ አይግቡብን ብሎ ለአቡነ ማቴዎስ ላከብኝ። እኔም እሺ አልገባም፣ ሸኝታችሁ አገሬን ስደዱኝ ብዬ ወደ ህዝቡ ልኬ ያለሁ። ይህም ደንብ በእናንተም በአውሮፓ ሀገር ያለ ነው። መንግስቱን ሲለቅ ወደ ርስቱ መሄድ አንሰድም ያሉኝ እንደሆነ ግን ለመንግስትህ አስታውቅልኝ። እንደ አውሮፓ ስርዓት እናድራለን ብለዋል። ይህ ከአውሮፓ ስርዓት የወጣ ነው። እናንተ ሚኒስትሮች ተሰብስባችሁ ጠይቁልኝ። እንቢ ያሏችሁ እንደሆነ ግን አንድ መንግስት ቢበደል ወደ አንድ መንግስት መጠጋት ጥንት ያለ ነውና እንግዲህ በገንዘቤም በእኔም ለሰውዬም ወኪሌ እናንተ ናችሁ። አሁንም ገንዘቤንም ሰውዬንም አድርገው እንዲሰዱኝ።
ትግይ ጣይቱ ከለጋሲዮኖቹ ጋር መጻጻፋቸውን ማል ሰፋሪ በሰማ ጊዜ እንደገና ቆጣው ተከሰከሰ። እርዱኝ ብለው ለፈረንጆች መጻፋቸው አገራችንን ምን ሊያደርጓት ነው የሚል ስሜት አደረበትና በትግይቱ ላይ ኃይለ ቃልና ስድብ እስከመናገር ደረሰ። ከዚህ በኋላ ትግይቱ የነገሩ መበላሸት ስለተመለከቱና ስልጣን ለመልቀቅ ስለወሰኑ ራስ ቢትወድር ተሰማንና ለአድማው አፈጉባኤ የሆኑትን ሰዎች ወደ ቤተ መንግሥት አስጠሯቸው። እነሱንም ከፊታቸው ሲቀርቡላቸው ከልብ እያዘኑና እያለቀሱ የወቀሳ ቃል አወረዱባቸው። ይልቁንም ራስ ቢትወድር ተሰማን ብዙ ነገር ተናግረው ከወቀሷቸው በኋላ ስማቸውን በነጠላ ጠርተው፣
ተሰማ እኔን እጎዳለሁ ብለህ ለሕዝቡ አድማ አስተማርከው፣ በኢትዮጵያ እሾህ ተከልክባት፣ ወደፊት አንተም ታገኘዋለህ። እንግዲህ በማንኛውም የመንግስት ሥራ አልገባባችሁም። ይኸው ስልጣኑን ለቅቄላችኋለሁ።
ወይ አዲስ አበባ አሀ፣ ወይ አራዳ ሆይ አገርም እንደሰው ይናፍቃል፣ ወይ አገርም እንደሰው ይናፍቃል፣ ወይ አራዳ አራዳ።
ለሕይወቶና ለንብረቶ አስተማማኝ ዋስትና በመስጠት አለኝታ የሆነው ኒያላ ኢንሹራንስ አክሲዮን ማህበር ቀደምት አባቶቻችን ያበረከቱት ተጋድሎና አስተዋጽኦ ለአሁኑም ሆነ ለሚቀጥለው ትውልድ እንዲተላለፍ ማሰብ ይህን ትዝታ ዛራዳ የተሰኘ ዝግጅት በሸገር ኤፍኤም 102.1 ስፖንሰር አድርጎ ሲያቀርብ ከፍተኛ ደስታ ይሰማዋል።
ወይ አዲስ አበባ አሀ፣ ወይ አራዳ ሆይ አገርም እንደሰው ይናፍቃል፣ ወይ አገርም እንደሰው ይናፍቃል።
ከትጌ ጣይቱ ጋር የነበረው የሥልጣን ትግል ካለቀ በኋላ ራስ ቢትወደድ ተሰማ የመንግሥቱን ሥልጣን ከእጃቸው አግብተው ሹምሽር እያደረጉ ይሰሩበት ጀመር። ቀደም ብሎ በተጌጣይቱ ስልጣንና ፈቃድ ተደርጎ የነበረውም ሹምሽር ካረርጌው ሹመት በቀር ሌላ ሁሉ ይፍረስ ተብሎ ነበርና እንደገና ይደለዳ ጀመር። ራስ ኩክሳዋሌ በዚህ ወራት ከግዛታቸው ከበጌምድር መጥተው አዲስ አበባ ላይ ታሰሩ። የመጡበት ምክንያት ምናልባት ጃንሆይንን ለመጠየቅ ወይም ጃንሆይን እያስታመሙ አንድ ዓመት ያህል ተለይተዋቸው የቆዩትን ባለቤታቸውን ወይዘሮ ዘውዲቱን ለመጎብኘት ጭምር ሳይሆን አይቀርም። በአድማውም ጊዜ ግልጽ የሆነ ተቃውሞ ሳያሳዩ በሰላም ተቀምጠው ነበር። ይሁን እንጂ በዚያ ሰዓት ስለተገኙ መጥፎ ዕድል አጋጠማቸውና በእንደራሴው ትእዛዝ ሚያዝያ 14 ቀን እጃቸውን ተይዘው ታሰሩ። በግዛታቸውም ሌላ ጠባቂ ታዘዘበት። የታሰሩበት ምክንያት በግዛት ውስጥ ሰው ተገሎ ገዳዮቹን አስመርምረህ አላስያዝክም በመባል ብቻ ነበር። እንዲሁም ደግሞ ፊታውራሪ ታየ ጉልላቴ በዚሁ ጊዜ ተይዘው ታሰሩና ወደ ወሎ ተልከው ልጎት በተባለ አምባ በእስረኝነት እንዲቀመጡ ተደረገ። ፊታውራሪ ታየ የንጉሥ ሳለስላሴ የልጅ ልጅ ስለሆኑ ዘውድ ይፋለማሉ እየተባሉ ይጠረጠሩ ነበር። እቴጌ ጣይቱ የወንድማቸውን የራሶሌን የልጅ ልጅ ወይዘሮ አልማዝ መንገሻ እንድረውላቸው ነበር። አዝማሪም በዘፈንና በቀረርቶ ስማቸውን ያጋንነው ስለነበረ ለጥርጣሬ ምክንያት ሆነባቸው። በዚያን ዘመን ቀና ብዬ ባየው አፈሰሰ ቤቴ መተክ ደንልኝ ታየ ጉልላቴ እየተባለ ነበር የተገጠመው። አባታቸው ፊታውራሪ ጉልላቴ በ1886 ዓ ም የዘውድ ተፋላሚ ተብለው ተይዘው ታስረው ነበር። አሁንም የዛው አይነት ዕድል በፊታውራሪ ታየ ስለደረሰ ተጠርጥረው ታሰሩ። ራስ ኦሌ ብጡል በእህታቸው በእቴጌ ጣይቱ ላይ የተደረገውን በደልና የልጃቸውን የራስ ጉግሳን መታሰር በሰሙ ጊዜ ክፉኛ አዘኑ። ከዚህም በቀር ራስ ኦሌና ራስ ሚካኤል ከድሮ ጀምሮ በግዛት ድንበርና በክብር ተወዳዳሪነት ይጋጩ ነበርና አሁን ልጅ ኢያሱ ወራሴ መንግሥት በሆኑበት ዘመን ራስ ሚካኤል ጥቃት ያደርስብኛል የሚል ስጋት አደረባቸው። ስለዚህም ራስ ሚካኤልን ለመውጋት ጦር መሰብሰብና ማሰለፍ ጀመሩ። እንዲያውም ጦራቸውን በሌላ ሰው ግዛት በአምባሰል ላይ እንዲሰፍር አደረጉት። እንደ ራሴው ራስ ቢትወደድ ተሰማ ይህንን የራስ ኦሌን ሁኔታ በሰሙ ጊዜ ለራስ ሚካኤል ረዳት የሚሆን 10,000 ያህል ጦር ከሸዋ ለመላክ በምስጢር ያደራጁ ጀመር። ጦር ከመላክ በፊት ጉዳዩን በሰላማዊ መንገድ መፈጸምና ጠቡን ማብረድ እንደሚሻል ስላሰቡ ከእቴጌይቱ ጋር ስለ ሰላም መላላክ ጀመሩ። ራስ ቢትወደድ ተሰማ ለእቴጌ ጣይቱ ያልኩት ማስታወሻ ቀድሞውኑ ወደ ራስ ኦሌ ላኩ እያልኩ የምናገረው ይህንኑ ፈርቼ ነው። እቴጌ የምልክት ቃል ጨምረው ካላኩባቸው በቀር ሰውና ሰዋቸው አምባሰል ላይ ወርዶ ሰፍሯል። እኔም ወደ ራስ ሚካኤል እያማጠንኩ በቤትዎ መጥተው ይውጎ እንጂ አርፈው ይቀመጡ እያልኩ ልካለሁ። የሁለቱም ሞት ለእኛ ጉዳታችን ነው። በስልክም ምልክት ያለው ነገር ይላኩባቸው። እቴጌ ጣይቱ ለራስ ሚካኤል የላኩት ደብዳቤ
የተላከ ከእቴጌ ጣይቱ ብርሃን ዘኢትዮጵያ። ይድረስ ከራስ ሚካኤል። ወንድሜ እንዴት ሰንብተሃል? እኔ ይህን ያህል ዘመን ገዝቼ አጼ ምኒልክ ሲታመሙ ብዋረድም ቢከፋኝም እንደምንም ብሆን ግድ የለኝም። ደስታዬ ነው እንጂ እንኳን አጼ ምኒልክ እንዲሆነው ወትሮም ኢየሩሳሌምን እንድመኝ አንተም ታውቃለህ። አሁንም ፈረንጆች እንዳይስቁባችሁና አገራችንን እንዳይመለከቱት እናንተ ወንድማማቾች ተፋቅራችሁ ደህና ብትሆኑ ነው እንጂ የምወደው። የኔው የሚያጎዳ ነገር የለበትም። አንተ ወትሮም ቻይነህና እንደ ቀድሞ ቻለው። እኔም ደግሞ ኢያሱ እንዳይገዛ መንግሥቱም እንዲበላሽ አድርጌ እንደሆነ በመካከላችን ያለ ሕያው እግዚአብሔር ያውቃል፣ ምስክር ይሁን። እኔ ኢያሱን ለእኔ እግዚአብሔር የሰጠኝ ልጄ ብቻ ነው እያልሁ በሆዴ ትምክህት አድሮብኝ ነበር እንጂ ያንተ ልጅ ብቻ መሆኑን አላውቅም ነበር። እኔ እንደምንም ባደርገው በእሱ ነገር ይከፋሃል ማለት አሳብ አልነበረኝም። አንተም ትጠረጥረኛለህ ብዬ በልቦናዬ አሳብ አልገባበትም ነበረ። ዳሩ ግን ሁሉንም ነገር እግዚአብሔር ይግለጠው። ደግሞስ የ12 ዓመትና የ6 ዓመት ልጆች ማጋባታችን እንድትፋቀሩና እንድትተማመኑ ብለን ነው እንጂ እነሱ ዛሬ ንብረት ይዛሉ ብለን አይደለም። ይህንን ከመካከላችሁ የገባውን ሰይጣን ክንፉን እንዲሰበር አድርጉት። አደራህን ወንድሜ፣ በምትወዳት በእግዝእትነ ማርያም በተቀበልከው በሥጋ ወደሙ ነገሩን ታገሰው። ደግሞ በእኛው ዘመን አጼ ቴዎድሮስን፣ አጼ ተክለ ጊዮርጊስን፣ አጼ ዮሐንስን አሳልፈን ደግሞ ዛሬ አራተኛ መንግሥት አጼ ምኒልክ እንዲሆነው ደክመው ተኙ። ያ የምታውቀው እንደ ሰዓት የሚገላምጠው ቤት ዛሬ መብረዱን መቀዝቀዙን አሽከር ይነግራል። ሁሉም እንዲህ የሆነ ነው የሚያልፍ። እናንተ ሁለታችሁ ሽማግሌዎች ስትቀሩ ጊዜ የእናንተ መቃየም ዓለሙን ያሳዝናል። ከአጼ ምኒልክ ወዲያ ባለጤናና ጠንካራ ሰው አልነበረም። ይኸው ደክሞ ተኝተዋል። እናንተም ጃንሆይ እንዲሆኑ እኛም ነገ እንዲህ እንሆናለን ብላችሁ ማሰብ ይገባችኋል። እኔማ እንግዲህ ቃሌ ይደመጣል ብዬ አይደለም፣ እግዚአብሔር የሚወደውን መናገሬ ነው እንጂ ሁሉንም ነገር ለመንገሻ መቃል ነግሬዋለሁ። እሱ ይንገርህ። የተላከ ከእቴጌ ጣይቱ ብርሃን ዘኢትዮጵያ። ይድረስ ከራስ ወሌ። እንዴት ሰንብተሃል? አጼ ምኒልክ እንዲህ ሲሆኑ እኔን አያሳዝነኝም። አትበሳጭ፣ የሚያጎዳ ነገር አላገኘንም። ነገሩ ጥቂት ነው። እንኳንስ ዛሬና ቀድሞም በሕይወታቸው ሳሉ ኢየሩሳሌምን እንድመኝ አንተም ታውቃለህ። አንተና ራስ ሚካኤል ሁለታችሁ ወንድማማቾች ብትፋቀሩልኝ ነው የምወደው። የስድስት ዓመትና የአስራ ሁለት ዓመት ልጆች ማጋባታችን እንድትፋቀሩና እንድትተማመኑ ነው እንጂ እነሱ ዛሬ ጎጆ ይዘው ንብረት ያደርጋሉ ብለን አይደለም። አሁንም ከመካከላችሁ የገባውን ሰይጣን ክንፉ እንዲሰበር አድርጉት። አደራህን ወንድሜ፣ በቅዱስ ሚካኤል በወዳጅህ። ለሁሉም ነገር የሚያስማሙ ሰዎች የማዕዶት ሰኞ ተነስተው ይመጣሉ። ይህንን ቃል ምልክት ጨምሬ በስልክም ልኬብሃለሁ። በራስ ጉግሳ መታሰር አትዘን። የዚያ ጊዜ አንተ ያዘንክበት እንኳን መታሰር ከሞት ሳያደርሰውምን? ቀኑ ሊሰነብት እንጂ የአባት እርግማን አይቀርም። አሁንም በብረት የታሰረ መፈታቱ አይቀርምና አይክፋህ። ይህንን ከጉዳይ አትቁጠረው። እንኳን ወንድ ልጅ እኔ እንኳን ሴቲቱ በአጼ ቴዎድሮስ ታስሬ ነበር። ይህንን ከጉዳይ አትቁጠረው። እንኳን ወንድ ልጅ እኔ እንኳን ሴቲቱ በአጼ ቴዎድሮስ ታስሬ ነበር። በአገራችን በኢትዮጵያ ያላችሁ የተረፋችሁ ሽማግሌዎች እናንተ ሁለታችሁ ናችሁ። ዛሬ እንሞት ነገ እንሞት እያላችሁ መተዛዘን ነው እንጂ የእናንተው መቃየም አይረባም። እግዚአብሔርም ሰውም ይፈርዳል። ደግሞ በዙሪያችን የከበበንን ጠላት ማየት ነው። የተላከ ከእቴጌ ጣይቱ ብርሃን ዘኢትዮጵያ። ይድረስ ከመምህር አካለ ወልድ። ህመሙን እንደምን ሆነዋል? ዛሬ አልተሻለዎትም? እኔም በእግዚአብሔር ቸርነት ጤናዬ ደህና ነኝ፣ ምንም የለብኝም። ነገር ግን በራስ ሚካኤልና በራስ ወሌ መካከል የገባውን ሰይጣን እንደ ወትሮው በጣም ጠንክረው ክንፉን ሰብረው እንዲያስማሙልኝ ይሁን አደራውን አባቴ። ለሁሉም ነገር እርሶን የሚረዱ የሚስማሙ ሰዎች የማዕዶት ሰኞ ተነስተው ይመጣሉ።
ከዚህ በኋላ እቴጌ ጣይቱና ራስ ቢትወደድ ተሰማ በወረቀትም ሆነ በቃል እየተላላኩና እየተወቃቀሱ ስለ ልዩ ልዩ ነገር ይነጋገሩ ጀመር። እንደ ራሴው ራስ ቢትወደድ ተሰማ ወደ ወሎ ለሚሄደው ጦር መሪ የሚሆኑትን መኳንንት ካዘጋጁ በኋላ እነዚህ ሰዎች የሚሄዱት ነገሩን በዳኝነት ለማየትና ለማስማማት ነው ሲሉ ለእቴጌ ጣይቱ ላኩባቸው። እኛ ራስ ወሌን ሕይወታቸውን እንጂ ክፋታቸውን አንወድም። የሁላችንም አባት የአጼ ምኒልክ ወዳጅ ናቸው። ይልቁንም ይህ አልጋ የሞቱበት የለፉበት ነው። ለእኔም አባቴ ወዳጄ እንደሆኑ እንድወዳቸው እግዚአብሔር ይመስክርብኝ። ከዚህ ቀድሞም ለእቴጌ እነ መምህር ወልደ ሚካኤልን ልከን ነበረ። የነካናቸው የበደልናቸው ነገር የለም። እሳቸው ግን ነገሩን እያጠናከሩት ሄዱ እንጂ አላበርዳሉ። ራስ ሚካኤልና ራስ ወሌ ወንድማሞቹ ቢጋደሉ ደም ቢፈስ፣ በዚህ የተነሳ አገራችንን ሌላ ባዕድ ሰው ቢገባበት ምን ጥቅም አለው? አሁንም እቴጌ የተነካኸው ምን አለ ብለው መክረው ተቆጥተው ቢልኩባቸው ከቃሉ እንዳይዘሉ የታወቀ ነው። ራስ ጉግሳንም ማሰራችን የደም ነገር ቢሆንብን ነው። ገዳዮቹ በበጌ ምድር ተቀምጠው እነሱን አሳልፎ መስጠት አውኮ የሟቹ ዘመዶች መጥተው አቤት አቤት ቢሉ ነገሩ የበረደ መስሎኝ ዝም ብዬ ወደ አገራቸው መልሼ ሰደድኳቸው። እኛማ የወይዘሮ ዘውዲቱን ባል የእቴጌን የራስ ወሌን ልጅ ቢገልስ ባይሆን ባለ በገንዘባችን እንቤዣዋለን እንጂ ለሞት አሳልፈን እንሰጠዋለን? የገዛስ አገሩ የበጌ ምድር ሰው ግደልስ ብለን አሳልፈን ብንሰጠው የገዛ ጌታውን ይገለዋልን? ራስ ወሌን በጃንሆይ የተቀየሙት እንዳለ እኛስ በድለናቸው እንደሆነ በሽማግሌ አያወቅሱንምን? አገርስ ቢያንሳቸው ይህንን ጨምሩልኝ ይህንን አድርጉልኝ ቢሉን የምንከለክላቸው ነገር አለን? በምኒልክ መድፍ፣ በምኒልክ መትረየስና ነፍጥ፣ በምኒልክ መሳሪያ የገዛ አልጋቸውን ሊወጉ ቢያስቡ እግዚአብሔር ይረዳችኋልን? የሚመጣብንን ጠላት አብረን ብንገፋ ይሻላል እንጂ እርስ በርሳችን ብንፋጅ ምን እንረባለን? አሁን እኛ ቢቸግረን ቢተወደድ ሉል ሰገድን፣ ሙሉ ቤት አጋፋሪውን ሊጋባ ወልደ ገብርኤልን፣ ደግሞም ሌላ ሰው ጨምረን፣ ከዚያም መምህር አካል ወልድን አድርገን እጨጌም አሉ፣ እናንተ በመካከል ዳኛው ናችሁ፣ ነገራቸውን አይታችሁ አስማሙልን ብለን ይኸው መልአካችን ነውና፣ እቴጌም ከዚሁ ቢችሉ መምህር ዜናን ሌላም የሚያምኑትን ሰው አድርገው፣ ባይሆንም አርፈ ተቀመጥ ብለው ከዚህ ቀደም የላኩት ነገር እንዳለ ምልክት ጨምረው ይላኩልን ብለን እንለምኖታለን።
ከሆነ ጀምሮ እስካሁን ድረስ እኔ ራስ ወሌን ጦርነት አድርግ በመንግሥቱ ክፉ ነገር ሥራ ብዬ ልኬበት እንደሆነ ፈጣሪ ይወቅብኝ። ነገር ግን እኔ አስቀድሞውኑ ይህንን ፈርቼ ከዋለ ካደረ ነገር ይጠነክራል ብዬ እኔው ተበድዬ እባካችሁ ማሩኝ፣ አጥፍቼ እንደሆነ ይቅር በሉኝ፣ መከራዬን ከላይ አቅልሉልኝ ብዬ በስላሴ አማጥኜ አላኩብህምን? ወደ እነ ራስ ወሌስ ዘንድ ክፈለው ይሂድ። መላከ ፀሐይ አፈወርቅም አባቱን መምህር አካል ወልድን ይዞ ይሂድ። ራስ ወሌ የኔን መጨነቅና የልጁን መታሰር የሰማ እንደሆነ ያስከፋውና አመል ያስወጣውና አገር ይከፋፍላል በር ይከፍታል ብዬ መንግሥቴን እወዳለሁና ለመንግሥቴ አዝኜ አላኩብህምን? እሱ ግን እሞታለሁ ብሎ ቆርጦ ተነስቶ እንደሆነ አላውቅም እንጂ ከሆነልኝማ ምን ከፋኝ። እሱስ ቢሞትብን የረጋው ሳልጋ ቢናወጥብን መች ወዳለሁ? ነገር ግን ሰዎችን ሁሉ እናንተው ሰዳችኋቸዋል። እኔ እገሌ ብዬ የምልከው ሰው የለኝምና አንተ እገሌ ሂድ ብለህ መርጠህ ላክብኝ። መምህር ዜናማ ቃታሟቸው አይችሉም እንጂ ከቻሉ አንተው ጠይቃቸው። ራስ ጉግሳንስ በደም ነው ያሰርነው ያልከውንስ እንኳን እሱ በሌለበት ነገር በስህተት በእጁስ ነፍስ ቢያልፍበት ጉግሳን የሚያህል ሰው በአንድ ሰው ደም ይታሰራልን? አጼ ምኒልክ እንኳ አሽከራቸውን ወዳጃቸውን ፊታውራሪ ወሮታን ትግሬዎች ቢገድሉት ነገሩን እያወቁት አገር ይበላሻል በማለት አውቀው ተዉት። የሰለዋም ሰው ተስፋን ጣሎን ቢገድለው ይህንን አውቀው ነው የተዉት። አገር በርህራሄና በብልሃት ነው እንጂ በጭካኔ መች ይገዛል? አሁንም በብልሃት ብታደርግ ይሻላል። የኔውማ ነገር አጼ ምኒልክ የታመሙ ዕለት አንድ ጊዜ ሙቻለሁ፣ ሙት ነኝ። ነገር ግን ራስ ወሌም ቢሞት እናንተው ተጎዳችሁ፣ ራስ ሚካኤልም ቢሞት እናንተው ተጎዳችሁ። እኔማ ምን የማደርገው ነገር አለኝ? በቀደም አንተ የሰደድክልኝ ራስ ወሌ ላከልኝ ደብዳቤ ሰላምታ ቃል ብቻ ነው እንጂ ሌላ ነገር የለበትም። ከዚያ ወዲህ ምን የማደርገው ነገር ይኖር ይሆን? እኔ በስልክ አልሰማ ሰው አይነግረኝ። አሁንም ምን ነው እንዲህ አደረግህ ብዬ እንድልክበት የሆነውን የተደረገውን ብልሃቱን ላኩብኝ።
በቢትወደድ ሉል ሰገድ የሚመራው የሸዋ ጦር በሰኔ 25 ቀን ከአዲስ አበባ ወደ ወሎ ጉዞውን ጀምሮ ነበር። እንደ ራሴውና ቴጌቱ ግን ንግግራቸውን አሁንም እንደ ቀጠሉ ናቸው።
የሚያስታርቁ ሰዎች ይሂዱ አልህ። የእርቁ ነገር የሚገኘው በአንተ በኩል ነው። ታርቀህ ማስታረቅ የሚገባህ ለአንተው ነው እንጂ እኔማ እንኳን ራስ ወሌን ለማስታረቅ እዚሁ ካለሁበት አንድ አሽከር ማዘዛውኩኝ አሁን የኔን ቃል ምን ብዬ ብልክ ይሰማኛል? ይህን ያህል ጦር ይህን ያህል የጦር መሳሪያ አድርገህ ጦሩን አዘህ የሰደድከው አንተ፣ የምትታረቀው አንተ እንጂ ሌላ ማን ተጣላውና ታረቅ ብዬ ልላክበት? የምልከውን አጣሁት።
አጼ ምኒልክ ነፍሳቸው ሳለ እሳቸው በወዳጃቸው በጌታቸው ላይ ክፉ ካላደረጉ በእሳቸው ላይ እጁን ማንሳት የሚችል ከያዙትስ ግዛት አንድ ጫማ ሙሉ የሚነካባቸው ማን ነው? ታርቀህ ማስታረቅ ነው ያሉኝስ እኔ ምን ያደረግኳቸው ነገር አለ? ምን ነካኋቸው? እነዚህም መስደዴ በወዲያውም በወዲሁም ዳኛው ነው እንዲያገለግሏቸው ብዬ ነው እንጂ ማን ጦርነት አሰበ? ከሩቅ አገር የሚሄድ ያለ መሳሪያ ባዶ እጁን ይሄዳልን? እሳቸው ያልሆነ ሥራ እየሠሩ ነው እንጂ አርፎውማ ከተቀመጡ የሁላችን እሳ አድባር አልነበሩምን? ሐምሌ 2 ቀን ተጻፈ። በዚህን ጊዜ እንደራሴውና የቴጌይቱ ምኞት እርቅና ሰላም የሚገኝበትን መንገድ ወደ መፈለግ ስላዘነበለ ንግግሩ እንደቀጠሉ ናቸው። እርቅ የሚገኘው አንተ ስትታረቀው ነው እያሉ ቴጌይቱ እንደራሴውን ወቅሰዋል። ይህንኑም በመደጋገም በቃል መልእክት ጭምር ወቀሳ ልከውባቸው ነበር። ከሸዋ ወደ ወሎ የተላኩት ነቢትወደድ ሉል ሰገድ በሐምሌ ወር ወሎ ከደረሱ በኋላ ለራስ ወሌ ደብዳቤ ላኩባቸው። ወደ አዲስ አበባ የተጠሩ መሆናቸውንም በደብዳቤው አስታውቀው ዝም ብለው ወሎ ከረሙ። ራስ ወሌ ጥሪውን ከሰሙና ካወቁ በኋላ በነገሩ ቢያስቡበት ቆዩ። በዚህን ጊዜ ወደ አዲስ አበባ ለመሄድ መወሰናቸውን ለመኳንቶቻቸው ይነግሯቸው ማንጠራይም ብለው ይሄዳሉ። ራስ ተሰማኩ ጓደኛዬ የነበረው ነው አጤ ምኒልክ እንደሆኑ ታመዋል። ስለዚህ ከመጣው ጋር እንዋጋለን እንጂ እጆን አይስጡ እያሉ ተናገሯቸው። እሳቸው ግን ሁሉንም ካዳመጡ በኋላ የነሱን ሐሳብ ሳይከተሉ ከዚህ ቀጥሎ ያለውን መልስ ወደ ሊጋባ ወልደ ገብርኤል ላኩ። ለጌታዬ ለምኒልክ መንግስት ምንጊዜም ታማኝ ነኝ። አንተ የጌታዬ አሽከር ከመጣህ እጄን እሰጣለሁ፣ ሌላ ሰው ግን እንዳይመጣብኝ የሚል ነው። ራስ ወሌ የአጼ ምኒልክ ታማኝና ልዩ ወዳጅ ስለነበሩ ውጊያ በማድረግ የጌታቸውን ቤት ለማፍረስ አልፈለጉም ነበር ይባላል። ኤማል ሰፋሪ አድማ በኋላም ቀጥሏል። ሌላ ጊዜ በዝርዝር ልንመለከተው ያልተቆረጠ ቀጠሮ እንያዝና እንለያይ። ዛሬ ከብዙ ጊዜ በኋላ በተለይ በአዲስ አበባና በአካባቢው ምናልባትም በሌሎች የሀገራችን ክፍሎች ሊታይ ይችላል፣ በተለይ በኢትዮጵያ መሀል ላይ በሰፈር ነው የአዲስ አበባና የአካባቢው ህብረተሰብ ላይ ጎልቶ የሚታየው። ለምን እንዴትና መሰል አመዛዝኑ የማስተዋልና የመረዳት ሙከራ ሳይደረግ ተመሳሳይ ሙከራ በሚያደርጉትም ላይ በአድማ በመጮህ ጠልተናል ጥሉ፣ በቃ ጥሉ፣ ወደናል ውደዱ፣ በቃ ውደዱ የሚል በደቦ የመጥላት በቡድን የማንገስ አድማ መሰል የአቋም አክራሪነት እቴጌ ጣይቱ እንዳሉት
ተሰማ፣ እኔን ጎዳለሁ ብለህ ለህዝቡ አድማ አስተማርከው፣ በኢትዮጵያ እሾህ ተከልክባት፣ ወደፊት አንተም ታገኘዋለህ።
ያኔ በነራስ ቢትወደድ ተሰማ የተተከለው አድማ ዘር ይሁን እንዴ?
ወይ አዲስ አበባ አሃ፣ ወይ አራዳ ሆይ አገርም እንደ ሰው ይናፍቃል ወይ
ለህይወቶና ለንብረቶ አስተማማኝ ዋስትና በመስጠት አለኝታዊ የሆነው ኒያላ ኢንሹራንስ አክሲዮን ማህበር ቀደምት አባቶቻችን ያበረከቱት ተጋድሎና አስተዋጽኦ ለአሁኑም ሆነ ለሚቀጥለው ትውልድ እንዲተላለፍ ማሰብ ይህን ትዝታ ዛራዳ የተሰኘ ዝግጅት በሸገር ኤፍኤም 102.1 ስፖንሰር አድርጎ ሲያቀርብ ከፍተኛ ደስታ ይሰማዋል።
ታላቅ የምስራች!
ወደ ውጭ ሀገር ለጉብኝት ለጸሎት እንዲሁም ለሥራ ጉዳይ ለምትጓዙ መንገደኞች በሙሉ
ጉዟችሁ የተሳካና እንከን የለሽ እንዲሆንላችሁ እየተመኘን በአይነቱ ልዩ የሆነውንና በብቸኝነት በመናቀርበው ዓለም አቀፍ የመንገደኞች የጉዞ ዋስትና አገልግሎት ተጠቃሚ እንድትሆኑ ስንጋብዝ በደስታ ነው።
የጉዞ ሽፋኑ ከሸንገን አገሮች በተጨማሪ ወደ አሜሪካ፣ ካናዳ፣ አውሮፓ፣ ኤዥያ፣ አውስትራሊያና አፍሪካ ከምታደርጓቸው ዓለም አቀፍ ጉዞዎች ጋር በተያያዘ በድንገተኛ ህመም፣ በሻንጣ መጥፋት፣ በአውሮፕላን መዘግየት እንዲሁም በሌሎች ያልታሰቡ ድንገተኛ አደጋዎች ምክንያት በባዕድ አገር ሊያጋጥማችሁ የሚችል መጉላላትን ከወዲሁ ለመቅረፍ ታስቦ በልዩ ሁኔታ የተዘጋጀ ነው።
በተለይ በአሁኑ ጊዜ ወደ ኢየሩሳሌም ለጸሎት የምትጓዙ መንገደኞች የእድሉ ተጠቃሚ እንድትሆኑ በአክብሮት እንጋብዛለን።
ልብ ይበሉ፣ ከእንግዲህ ወዲህ ከቪዛና የአይሮፕላን ትኬቶ በተጨማሪ ሊያስቡበት የሚገባው ብርቱ ጉዳይ ቢኖር የኒያላ ኢንሹራንስን የመንገደኞች የጉዞ ዋስትና መግዛቱን ነው።
ለበለጠ መረጃ በስልክ ቁጥር 011663965 ይደውሉልን።
መልካም ጉዞ። ኒያላ ኢንሹራንስ አክሲዮን ማህበር።